በሄግ ላይ ያስቻለው ፍርድ ቤት በቀይ ሽብር ዘመቻ ከሰባ በላይ ወጣቶችን በመግደል በተጠረጠሩት የመቶ አለቃ እሸቱ አለሙ ጉዳይ ትናንት የምስክሮችን ቃል አድምጧል። ችሎቱ የደርግ አባል በመሆናቸው ብቻ ይቅርታ የጠየቁትን የተከሳሹን የእምነት ክህደት ቃልም ሰምቷል። ተከሳሹ አቶ እሸቱ የተለያዩ የቴክኒክና የአይን እማኞች ማስረጃዎች ሲቀርቡባቸውም የያዛችሁት የተሳሳተ ሰው ነው በሚለው የማስተባበያ አቋማቸው ጸንተዋል። ደርሶብናል ያሉትን በደል ለፍርድ ቤቱ ካቀረቡት ሰባት ምስክሮች ሶስቱን አሉላ ከበደ አነጋግሮ ተከታዩን ይዟል።
አቶ አብርሃም ብዙነህ፣ አቶ አለሙ ጥሩነህ እና አቶ ግርማ ለማ። ከአቶ አብርሃም ልጀምር። አቶ አብርሃም፣ ይሄ ሂደት ከመጀመሩ በፊት ከእርሶ ጋር አጠር ያለ ቃለ ምልልስ አድርገናል። እስኪ የችሎቱን ድባብ በመልከት እንሞክር። ዛሬ ችሎቱ ምን ይመስል ነበር? ምን ያህል ሰዓት ችሎቱ ቆያችሁ? አቶ አብርሃም፣
ችሎቱ ዛሬ ያው በኢትዮጵያ ሰዓት ከጠዋቱ 3 ሰዓት ተኩል ጀምሮ 6 ሰዓት ከዛ እንደገና ደግሞ ከሰዓት በኋላም ቀጥሎ ነበረ። 9 ሰዓት አካባቢ እዛው ነበረ።
ከዚህ ቀደም አቃቤ ሕግ ጠበቆች፣ የተከላካይ ጠበቆች እና በዳኝነቱ የሚሳተፉ ሰዎች ዋሽንግተን ዲሲ ድረስ መጥተው የእናንተን ምስክርነት ያደመጡበት ተዘዋዋሪ ፍርድ ቤት ከዚህ ቀደም ቃላችሁን የሰሙ ይመስለኛል። ያሁኑ በምን ይለያል? በችሎት ቀርባችሁ የሰጣችሁት ቃል
ከስፖርት የተደረገው ያው ህጋዊ ፍርድ ቤት ዋሽንግተን ዲሲ መጥተው የእሱም ተከላካይ ጠበቃ ቀርቦ ለእኛም ደግሞ ጠበቃ ቀርቦ ከዚህ ከኔደርላንድ ዳኛና አቃቤ ሕግ አንድ ፍርድ ቤት ተቋቁሞ ከኛ ቃላችን ተቀብለዋል። ዋሽንግተን ዲሲ ምርመራው በሙሉ ያኔ ጨርሰዋል። ከኛ ጋር ያለው ይህ አንድ ዓመት ይሆናል። እዚህኛው ያው የተጎጂ ቤተሰቦችን ብቻዎቻችን የተገደለብን እዛው ምስል ውስጥ አብሮ 3 ዓመት ከዛም በታች የነበሩ የአይን ምስክሮች ያው እሱ ባለበት ንግግር እንዳደረግ እንደተጋበዝ ነው። ያው በተራ ሁላችንም መርቀናል። ጊዜው ትንሽ የሚረብሽ ጊዜ ነበረ። ጥሩ አልነበረም።
የሚረብሽ ነበር ሲሉ በቦታው የቀረበው ማስረጃ ጊዜውን የሚያስታውሱ ሁኔታዎች ናቸው። ምንድን ነው የሚረብሽ ነው ያሉት?
በጊዜው እንግዲህ እዛም ውስጥ የነበሩ የአይን ምስክሮች የደረሰባቸውን ስቃይ፣ ደረግ የነበረውን እስር ቤት ውስጥ የነበረውንም ግርፋት፣ በቀላሉ እየተጎተቱ እየወጡ በሌሊት እንዴት አውጥተው እንዴት እንደሚገደሉ እነኚህ የመጀመሪያ የአይን ምስክሮች ስለሆኑ የደረሰባቸውን እኔ እንዲሆኝ ያለው ብሎ አንድ ሰው ሲያወራ እሱ ባለበት ያ ሲነገር ያን ሰው እያየ የእሱ ጉዳይ ሲነገር ትንሽ የሚከብድ ነው። ብዙዎቹ ያለቀሰው ምን እያዘ የነበረ ንግግር የሚያደርጉት ትንሽ የሚረብሽ ጊዜ ነው።
ጊዜው ወጣቶች በቁጥር ከሚገመተው በላይ የተረገፉበት ጊዜ ነበር ይታወቃል። አቶ አለሙ፣ ወደ እርስዎ ልምጣ። አቶ አብርሃም እንደገለጹት ያን የሚያሳዝን የሰቆቃ ጊዜ በቀጥታ በደሉ ከደረሰባቸው የጊዜው ወጣቶች ውስጥ አንዱ እንደነበሩ፣ በዚህም የክስ ሂደት ውስጥ ደርሶብኛል የሚሉትን ሊያስረዱ ከቀረቡት ውስጥ ሞትና በጊዜው የምን ያህል እድሜ ወጣት ነበሩ፣ በእርግጥ በተጨባጭ የደረሰቦት ምንድን ነው፣ ፈጻሚው አቶ እሸቱ ስለመሆናቸውስ ምን ማስረጃ አለዎት?
እንደተባለው በሰባ ዓመተ ምህረት ነው የጉዳይ የተፈጸመው እና በዛ ጊዜ ሁላችንም ወጣቶች ነን። እንግዲህ 17፣ 18፣ 16 በአብዛኛው የሃይስኩል ተማሪ ነበረ። በዛ አካባቢ ያለ ወጣት ነው እና በወቅቱ ኢህአፓ በሚል ድርጅት ተሰባስባቸዋል በሚል በደርግ መንግስት አማካኝነት በጎጃም ክፍለ ሀገር ብቻ ሳይሆን በተለያዩ ወረዳ አውራጃዎች እና ዋና ከተማዎች የተፈጸመ ያ ነው። የእኛን እንትን የሚለው አቶ እሸቱ ከ120ዎቹ ደርግ አባላት ተብሎ ሀገሪቷን ካመሱት እና እስካሁን ድረስ ባለው ሀገራችን የኢትዮጵያ ውድቀት ተጠያቂ ከሆኑ ሰዎች አንደኛው ነው። ወደ ጎጃም ክፍለ ሀገር የመጣው እንግዲህ ባሳየው የው ነገር ታማኝነት የጎጃም ክፍለ ሀገር ተጠሪ ሆኖ ነው የመጣው። ሁሉ ነገር ፈጣሪ አድራጊ ነው። በሌላ በኩል እንዲኖር አስተዳደሩ ያን ያህል እንትን የሚል አልነበረም።
በወቅቱ ሌላ የአስተዳደር ኃላፊነቱን የያዙ ሰው ቢኖሩም ሁሉን ፈጻሚው ግን አቶ እሸቱ አለሙ ናቸው እያሉኝ ነው። እስኪ በማስረጃ ይስጡን። ጊዜው የሩቅ ዘመንም ቢሆን የልጅነት ጊዜና የወጣትነት ጊዜም ቢሆን እርስዎ ያሉት እስር ቤት ውስጥ የተፈጸመ ለፍርድ ቤቱም ያቀረቡት እሳቸው መሆናቸውን የማይጠራጠሩበት በደል ምንድን ነው? በእርስዎም ይሁን በሌሎች የዛን ጊዜ ጓደኞቹ ላይ የደረሰ
ጊዜው በጣም ረዥም ቢሆንም በአሁኑ ሰዓት እንዳስታውሳቸውና ድረሳቸው የማይገቡን አንዳንድ ነገሮች ነበሩ። በተለይ እኔ ምክትል መቶ አለቃ እሸቱ ነው የሚባለው አሁንም በፊት ከማውቆት ለውጥ አልነበረውም። ለምርመራ ከአዲስ አበባ ከማዕከላዊ ሰዎች እንዲመጡ አድርጎ ነው ምርመራ ያካሄደ እና ምርመራው በሚካሄድበት ጊዜ ዳን በቀን አንዴ ወይም ሁለቴ ይመላለሳል እና ትዕዛዝ ይሰጣል። ከዛም በኋላ ሁሉም ምርመራ ተካሂዶ ተገርፎ ተሰቃይቶ በምርመራ ጊዜ እዛው የሞቱ ሰዎችም አሉ። ብዙዎች ህሊናቸው ሁሉ የሳቱ አሉ። በተደጋጋሚ የሚገረፉ አሉ። ያ ያሁን በሚደረግበት ጊዜ እየበጣ ሁሉ ነገር እንዲያደርግና በመረጥ የበላይ እሱ ነው። ከዛም በኋላ ወደ ወጃን ፍላጋት ወጥቶ መንገድበት ጊዜ ምርመራው እንዳለቀ በሶስት መድቦ አንደኛው ምድብ አብዮቱ ይማረኛ አይነት ነገር ብሎ ወደ አብዮቱ ካምፕ እንዲመለስና ወደ የቦታ ቄስ ተብሎ ዶክተናል ፓርት አለ። በሌላ በኩል ደግሞ ለሶስት ዓመት የተፈረደባቸው ፖሊስ ካምፕ ከሚባል ቦታ ነበር እንግዲህ ምርመራ የተካሄደብን ከተማው 5 ኪሎ ሜትር ርቀት ላይ እና ከዛ በኋላ ወደ እስር ቤት ሄዱና እዛ እስር ቤት ነው ከባድ ስራ እየሰሩ እንደሉ ተደረጓሉ። ሌሎችም ደግሞ እንግዲህ ወደ 80 ምናምን አካባቢ የሚሆኑ ሰዎች ይሄ ብለው በደብረ ማርቆስ ብቻ ነው ተገለዋል። መጀመሪያ ለማምለጥ ሙከራ ካደረጉት አንዱ ደግሞ አንደኛው ሌሎች ግን 6ቱ እዛው ተገለዋል። ከዛም በኋላ ጠቅላላ 80 የሚሆኑ ሰዎች ተገለዋል። በወቅቱ ይህንን መመሪያ ለመስጠቱ ከወይን ቤትም ከሌላም ከተለያዩ ቦታዎችም ማስረጃዎች ተገኝተዋል። እኔ ከመጀመሪያው ጀምሮ ነው የነበርኩት እና እሱ ለሚጠየቀው ጥያቄ ፖሊስ ካምፕም አልነበረም፣ ሽብርም አልነበረም፣ የገደልኩትም ሰው የለም፣ ሁሉን ነገር ነው የካደው። በጣም የሚያሳዝነው ነገር ትንሽ እንኳ ጸጸት የለውም። በእርግጥ እሱ አዲስ ባይሆንም እንደዚህ አይነት ሰዎች ክፉ ብዙ ጊዜ እንደዚህ አይነት ነገር እንደሚሉ ግልጽ ነው። ቢሆንም ይኛው ደግሞ በጣም የባሰበት ነበር እና በመጨረሻው በቃ ምንም ነገር እንደሌለበት ፊርማ ያንተ አይደለም ወይ ሲባል የኔ ፊርማ አይደለም እነኚህ እንደው ምስክር የተባሉ ሰዎች ውሸታሞች ናቸው ብሎ እንትን አለ እና ሰኞና ማክሰኞ በደጋግ ቤታቀጥሎ ነበር ሮክ ትራንስ ማለት ነው ረስ ነበር። ዛሬ እንደገና ሲታሰር ያው ተጠይቆች እንዲናገሩበት ስለነበር የተደረገው በዚህ ጊዜ በፊት እኮ ምንም አላደረኩም ስለነበር እንደገና ዛሬ በአብዛኛው በደረጃ ስለቀረበለት ያደረገውን ነገር ሁሉ እዛው ላይ ስለተነገረው እኔ ይቅርታ ጠይቃለሁ። ይቅርታም ጠይቆ የኢትዮጵያን ሕዝብ ነው የደርግ አባል ሁኜ እንዲህ አይነት ችግር በመፈጠሩ ነው ብሎ ዳኞች ስላልተቀበሉት እና በዛ አይነት ሁኔታ ይቅርታ ለመጠየቅ ደጋግሞ ተናግሯል። ያን ከማድረጉ በፊት ግን አሁንም ሌላ በጣም ረዘም ያለ የፖለቲካ ጨዋታ ሊያስፈልግ ነበር ፍርድ ቤት ስላስቆመው ነው። እና ሰውዬው አሁን ቢሆን ሲታይ በጠቀስ የተዋጠና ባደረገው ነገር ሁሉ አልተጸጸተም።
መልካም አቶ ግርማ ማደም ብሎ በአቶ አለሙ በከት ያሉ ነገሮች ተገልጸዋል። አቶ ሸቱ አለሙን ጥፋተኝነት እስኪ እርሶም ባጭሩ እስከሚያውቁት ድረስ ለችሎቱም ያቀረቡትን መጀመሪያ አቶ ሸቱ አለሙ ያን ወንጀል የፈጸሙት እሳቸው ስለመሆናቸው ምንድነው እርሶ ማረጋገጫ ብለው የሚያቀርቡት? እርሶስ ላይ የደረሰው ጉዳት ምን ይመስላል? ሌሎች በቅርብ የሚያውቋቸውም ላይ የደረሰ የሚያስታውሱት ነገር ካለ?
በኔ ላይ የደረሰው መጀመሪያ ከምርመራ በኋላ 4 ወር ጨለማ ቤት 4 ክፍሎች ውስጥ ተዘግተን ነበር። ቁጥራችን ወደ 200 የሚደርስ ሰዎች። ከዛ በኋላ እንግዲህ ግድያና ፍርድ መፈረድ የተጀመረው ፍርድ ሲፈረድብን 3 ዓመት እስራት የአብዮትና ዘመቻ አስተባባሪ ኮሚቴ ነበር የሚባለው በዛን ሰዓት። ግድያውን እንግዲህ ያው ሰዎቹ ለመገደል ሲሄዱ አይቻለሁ ከጨለማ ቤት እየወጡ። ይህ እንዴት እንደተፈጸመ አላውቅም።
ብዙዎች ለእንግልት ብዙዎችም ለህልፈት ተዳርገዋል። በዚያን ሰዓት የደረሱት በደሎች በጥቅሉ ይታወቃሉ። እርሶ የሚያስታውሱት በዚያ እስር ቤት ውስጥ 4 ወራት ጨለማ ውስጥ እንደተቀመጣችሁ ገልጠዋል። 3 ዓመትም ታስረው ከነበረ በእስሩም ውስጥ በዛውስ ማለፍ ከነበረበት እስኪ ይንገሩኝ እርሶ የሚያውቁትን እንደው የአንድ ምሽት እንኳን አጋጣሚ ካለ።
እሺ፣ በመጀመሪያ በፖሊስ ካምፕስ ምርመራ በሚካሄድበት ጊዜ አቶ መላኩ ወደ ተስፋይ የሚባል ሰው ተደብድቦ ደም ሽንቶ ነው የሞተው። ስቃይ ተፈጽሞበት ከወረደ በኋላ አብሮን ነበረ በዛን ሰዓት። እንዳውም እሱ እስር ቤትም አልደረሰም፣ በምርመራ ላይ ነው ህይወቱ ያለፈው። የወራጃ ትምህርት ቤቶች ስራ አስኪያጅ የነበረ ፔዳጎጂም ተማሪ የነበረ ሰው ነው። እድሜው ምናልባት በ30ዎቹ መጀመሪያ አካባቢ ላይ የነበረ ሰው ነው። ቤተሰብም መስርቶ ልጆች የነበሩ ሰው ነው።
የመጀመሪያ በደል የተመለከቱት አቶ መላኩ በድብደባ ብዛት ለህልፈት መዳረጋቸውን ነው።
አዎ፣ ይሄን በሚሆንበት ጊዜ ከአዲስ አበባ የመጡ መርማሪዎች ነበሩ። ከማዕከላዊ ምርመራ የምርመራ ቡድን ደግሞ የመራው በወቅቱ በዛን ሰዓት የደርግ የምርመራ ማስተባበሪያ ኃላፊ የነበረው ሻለቃ ብርሃኑ ከበደ ነበረ።
ይህ ሲፈጸም አቶ እሸቱ አለሙ የት ነበሩ? እርሶ እስከሚያውቁት ድረስ
በዛን ሰዓት መቶ አለቃ ናቸው። መቶ አለቃ እሸቱ አለሙ የክፍለ ሀገሩ የደርግ ተጠሪ ናቸው። እዛ አካባቢ አይመጡም፣ ከኋላ ሆነው ነው ይህን ጉዳይ የሚያከናውኑ በቀጥታ አይመጡም።
አቶ ግርማ ከተረፉት ጥቂቶች ውስጥ ናችሁ፣ በምን አይነት ሁኔታ ልትተርፉ ቻላችሁ?
የሚገርም ነገር ቤት እንደቆየን 1-3 ወር እንዳለፈ ነገሩ እየከፋ መሄዱ ሲያውቁ 8 ወጣቶች አንድ ቅዳሜ ቀን ሰኔ 24 1970 ዓ.ም 8ቱ ነው ከእስር ቤት ለማምለጥ ሞከሩ። 6ቱ ተገደሉ፣ 2ቱ አመለጡ። ያመለጡት በህይወት የተረፉት ማሙዬ የሚባል ከዳንግላ ተይዞ የነበረ እና አላምረው የሚባል ሌላ ልጅ ነበረ። 2ቱ በህይወት ተረፉ። 6ቱን ወዲያውኑ ገደሏቸው። እኛም በዱላ ደብድበው በ2 ለ2 በሰንሰለት አሰሩ። ንግራችን በኋላ እንግዲህ 3 አመት ተፈረደ። 3 አመት ጨርሰን በእግዚአብሔር ቸርነት ለመፈታት ችለናል።
መልካም። አቶ ግርማ ለማ፣ አቶ አባም ብዝነ፣ አቶ አለሙ ጥሩነህ በ1970ዎቹ በጎጃም ክፍለ ሀገር ደብረ ማርቆስ ከተማ በርካታ ወጣቶች ባለቁበት ብዙዎችም በተንገላቱበት ሂደት ውስጥ አቶ እሸቱ አለሙ አድርሰውብናል ያላችሁትን በደል አስመልክቶ ዘሄግ በሚገኘው ፍርድ ቤት ቀርባችሁ የምስክርነት ቃላችሁን ከሰጣችሁ በኋላ ነው ያገኘኋችሁ። የፍርድ ሂደቱን እንከታተላለን። ለአሁኑ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ።
እኔም አመሰግናለሁ።